ፕሮፌሰር ብሩክ ኃይሉ ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ አቶ ሰለሞን፣ እንዴት አመሽ?
እግዚአብሔር ይመስገን። እንግዲህ ሰሞኑን በኢየሩሳሌም ጉዳይ ላይ የዩናይትድ ስቴትስን አቋም በማውገዝ የተባበሩት መንግስታት ድርጅት በሰፋ ልዩነት አቋም ወስዷል። 128-9 በሆነ ድምፅ ነው የመንግስታቱ ድርጅት የፕሬዚደንት ዶናልድ ትራምፕን አቋም ወይም የአስተዳደራቸውን ኢየሩሳሌምን በእስራኤል ዋና ከተማነት የማወቅና ኤምባሲያቸውንም ከቴላቪቭ ወደ ኢየሩሳሌም የማዛወር ውሳኔ ያወገዘው የተቃወመው። እንዴት አገኙት ለመሆኑ ዶክተር ብሩክ ይህንን የድምፅ አሰጣጥ ሂደት? ከጸጥታ ጥበቃ ምክር ቤቱ ያለፈው ውሳኔ አንስቶ እስከ ጠቅላላ ጉባኤው ንግግሮችና ውሳኔ።
አመሰግናለሁ አቶ ሰለሞን። ድምፅ አሰጣጡን በሴኩሪቲ ካውንስል ማለት በጸጥታ ምክር ቤት በተመለከተ ያው እንደጠበቅኩት ነው። ማለት አሜሪካ ቪቶ እንደምታደርገው ሳይታለም የተፈታ ነበረ።
ያው የራሱ አቋም ስለሆነ
ጉዳዩም እሷ ላይ ስለሚያጠነጥም እዚህ ላይ መርሳት የለብን። እንግሊዝ፣ ፈረንሳይ፣ ቻይና እና ራሽያን ፌዴሬሽን አቋማቸውን ሁልጊዜ ዊ ቴክ ኢት ፎር ግራንትድ ዝም ብለን እንወስደዋለን። ነገር ግን እነሱ ምን ያህል አቋማቸው የፍልስጤም ጥያቄን፣ የእስራኤል ጥያቄን፣ የኢየሩሳሌምን ከተማ ጥያቄ፣ በሁለቱ ህዝቦች መካከል ያለውን ችግር ለመፍታት የሚደረገውን ጥረት ምን ላይ እንደቆሙ ያሳያል። እንግዲህ ከእንግሊዝ የበለጠ አጋር ለአሜሪካ የለም። የቅኝ ግዛት እናት ምናትና ይህንን ለአድማጮቻችን ማሳሰብ ፈልጋለሁ። እና የእነሱን ድምፅ እንደጠበቅኩት ኢንፌቨር ነው ያደረጉት። ማለት ለቀረበው ሬዞሉሽን ድምፅ ማቀማረግ ሲችሉ አላደረጉም። ጀኔራል አሴምብሊውን ጠቅላላ ምክር ቤቱን በተመለከተ እንዳልከው 128 ድምፅ ተገኝተዋል። በጣም ሳፕራይዝ ያደረገኝ 35 ሀገሮች ድምፅ አብስቴን አድርገዋል፣ ማዕቀብ አድርገዋል። በጣም ደግሞ የሚደንቀው 21 ሀገሮች ብቅም አላሉ፣ በዛው ቀርተዋል። ያልመጡ ዴሌጌሽኖች ማለት ነው 21 ናቸው። ይሄ ቁጥሩ በዛ ያለ ነው። ለምን የሚለውን ጥያቄ ብናያይዝ ጥሩ ነው። ለምሳሌ ካልመጡትና ካልተገኙት ሀገራት መካከል ሴንትራል አፍሪካን ሪፐብሊክ፣ ዲሞክራቲክ ኮንጎ አሉ ከአፍሪካ። እነዚህ እንግዲህ ሁለት ሀገሮች የዩናይትድ ኔሽን ፒስ ኪፒንግ ሚሽን የሚካሄዱባቸው አካባቢ ስለሆኑ ሜይ ቢ የአሜሪካን ምን ልበልህ ትኩረት ላለመሳብ እና ላለማስቆጣት ከአሜሪካ አይን ዞር ለማለት ይፈልጉ ይመስላሉ። ምክንያቱም ኒኪ በንግግራቸው ከባድ ማስጠንቀቂያ ነው እንደ ትምህርት ቤት ቁጭ ብለው ስማችሁ ሁሉ እንዘግባለን ብለው ያሉት በጣም የገረመኝ
ማለት ፕሬዚደንቱም ይሄንኑ ብለዋል እኮ ቀደም ባለው ቀን እንከታተላለን እናያቸዋለን ብለዋል።
አቋማችሁን፣ ሰልፋችሁን አሳምሩ። ከአሁን በኋላ እንግዲህ ያው ገንዘብም እርዳታም አይገኝም፣ አስቡበት የሚልም ሁኔታ ነው። እና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ይሄ ሙኑስኮ የዩናይትድ ኔሽን ፒስ ኪፒንግ ሚሽን ያለበት ነው።
የሰላም አስከባሪ ኃይሉ ማለት ነው።
የሰላም አስከባሪ ኃይል አመታዊው ባጀት እንኳን ዘንድሮ የተያዘለት 1.1 ቢሊዮን ዶላር ነው። እንግዲህ አብዛኛውን የአንበሳውን ድርሻ ማን እንደሚያዋጣ ኮንትሪቢዩት እንደሚያደርግ አስተዋጽኦ የአሜሪካ ነው። የአውሮፓ ህብረትም፣ ጃፓንም፣ እንግሊዝም፣ ጀርመንም አሉ። ይህን ሳንረሳ ማለት ነው። ሴንትራል አፍሪካን ሪፐብሊክም እንደዚሁ ሚኑስካ አለ። ሚኑስካ የጸጥታ አስከባሪ ኃይል ያለበት ነው። ወደ 882 ሚሊዮን ብር ነው። እዛም የአሜሪካ አስተዋጽኦን አንርሳ። ይህንም በመስራት ይመስለኛል ሁለቱ ሀገሮች እንደው መገኘት መታየትም አልፈልጉ ቀርተዋል። ከሁሉ የሚደንቀው አቶ ሰለሞን ኬንያ ነው። ኬንያ ከአፍሪካ ጉልህ ሚና ከሚጫወቱ ቁልፍ ሀገራት ቶፕቴን ሀገራት ውስጥ አንዷ ናት። ግን ተገኝታ እንኳን ድምፅ መስጠት አለመስጠት መብቷ ነው፣ አብስቴን ማድረግ መብቷ ነው። ነገር ግን ብቅም አላሉ። ለምን የሚለውን ጥያቄ እንግዲህ ወደፊት የምናገኝ ይሆናል። ምርምርም መካሄድ ያለበት ይሆናል ማለት ነው። ከዚህ በተረፈ ሌላ የሚገርመው ሴራሊዮን ነው። ትናንሽ ሀገር ነው፣ ከአፍሪካ ላይ ባተኩር ማለት ነው። ቱርክሜኒስታን ከአሜሪካ ጋር ጥብቅ ግንኙነት አላቸው፣ አልተገኙም። ዩክሬን አልተገኙም። የሚገርም ነው። እሱም ለምንድን ነው ቢባል ከራሻ ጋር ባላቸው አንቻ ግራንቻ ክሪሚያ ላይ የአሜሪካን ድጋፍ በብዛት ስለሚጠብቁ ላለማስቆጣት ይመስላል። ሌላ ሳፕራይዚንግ አፍሪካ ሀገር አቶ ሰለሞን ዛምቢያ ነው። ያልተገኘ ስብሰባው ላይ በጭራሽም። የእነሱም እንደዚሁ እንደ ኬንያ ራሱን የቻለ ወደፊት መወያ ነጥብ ሊሆን ይችላል። አሁኑ ግን ይሄ ነው የሚባል አጥጋቢ ማስረጃ ምንም አላገኘሁም እና ይሄን ይመስላል። ከዚህ በተረፈ ድምፁን ስንተነትነው ከዘጠኙ ሀገራት ውስጥ የሴንትራል አሜሪካ ሀገሮች ከአሜሪካ ጋር ቁርኝት ያላቸው ሆንዱራስ፣ ጓታማላ እና ጥቃቅኖቹ ማይክሮኔዚያ፣ ማርሻል አይላንድስ እንትን ብለዋል።
የደሴት ሀገሮች ማለት ናቸው።
የደሴት ሀገሮች ፓሲፊክ ያሉ። ከአፍሪካ ሀገር አንድ አለ፣ ቶጎ። የቶጎ አቋም ምን እንደሆነ እንደዚሁ በዝርዝር መታየት ወደፊት ያለበት ይሆናል ለማለት ነው። ይሄ እንዳለ ሆኖ ደፋር ብትላቸው ወይ ደፋር አገሮች ወይም ምታረጉትን አድርጉ ከእናንተ ጋር ከአሜሪካ ጋር ማለት ነው ግንኙነት አለን በጥልቀትም ሆነ መለስ ባለ ሁኔታ
በወዳጅነት ደረጃ ጭምር
ወዳጅነታችን እንዳለ ሆኖ ግን እንቢ ማለት አለ አይደለ የራሳችን አቋም በራሳችን ሁለት እግር እንቆማለን ያሉ አገሮች አሉ። ለምሳሌ ግብጽ ነው አንደኛ ደረጃ። እንግዲህ ግብጽ ከአሜሪካ የምታገኘው አመታዊ ሚሊተሪ ድጋፍና ኢኮኖሚክ ድጋፍ እስከ ምግብም ድጋፍ ድረስ ይሄ ነው አይባልም። ሪስክ ወስደዋል ማለት ነው። እንግዲህ ዶናልድ ትራምፕ የሚሉትን ተግባራዊ የሚያደርጉ ሰው ከሆነ ቃል በቃል ቢደመር ባዶ ነው። ግን በተግባር አስደግፈው ይሄን እንዲቀጣችኋለሁ እንዲያረጋችኋለሁ አሜሪካ የምታፈሰውን ገንዘብ አታገኙም ልወስነዋለሁ አቆመዋለሁ የሚሉ ከሆነ ግብጽ ከሚጎዱት ሀገራት አንዷ ናት።
ከዛው ከእስራኤል ጋር በተያያዘ በካምፕ ዴቪድ ስምምነት ምክንያት እንኳን እኮ የ1 ቢሊዮን ዶላር እኮ ወታደራዊ ድጋፍ በየአመቱ ታገኛለች ግብጽ ከዩናይትድ
ስቴትስ። እንዲሁም አድማጮች እንትን አለማለት ነው እንጂ 1.4 ቢሊዮን 2 ቢሊዮን በየአመቱ በቋሚ ደረጃ ከአሜሪካ ድጎማ አላት ግብጽ። ትክክል። ሌላ አስደነቀኝ ሶማሊያ የሶማሊያ ዴሊጌሽን ነው። ሶማሊያ እንግዲህ ገና እግራቸው አልቆሙ። የሶማሊያ ፌዴራል መንግስት ጊዜያዊ መንግስት ነው የሚባለው እንደምታውቀው እነሱም ራሳቸው የቀረ ቅርብን እንጂ በሚል እንግዲህ በሃይማኖቱም ይሁን መስፈር በማስመርም ይሁን ሶማሊያ የሚደነቅ አቋም ወስደዋል ነው የምለው። ሌላው ሱዳን ነው። ሱዳን እንግዲህ በአልባሺር መንግስት ያው በዓለም አቀፍ ኮርት የተከሰሱ ናቸው መሪያቸው አልባሺር። እንግዲህ ይህንን የተደረገውን እንኳን ተጽዕኖ ለማንሳት ፕሬዚደንቱ ከሀገር ሀገር በዓለም እንዳይንቀሳቀሱ የታገዱ ሰው ናቸው። ያ ጉዳይ በቅርቡ ቀን ወደኋላ ተሳበ ጭላንጭል ብናይንቅሉ አሁን ግን ይሄ የእሳቸው እርምጃ ምን ያህል ትረምፕን አስቆጥቶ መልሰው በኢንተርናሽናል ኮርት ኦፍ ጀስቲስ ይገፉታል የሚለውን ጥያቄ እንድናስብ ነው።
ሱዳን በቅርቡ በጸረ ሽብር ትግል ውስጥ ትሳተፋለች በሚል ምክንያት ዋሽንግተን ቀደም ሲል ጥላባት የነበረቻቸውን ማዕቀቦች ሁሉ በቅርቡ አላልታለች አንስታላች ነበረ።
እሱም ማለቴ ነው። አዎ እሱም ማለቴ ነው። ትክክል። አሁን መልሰው እዛው ሊስት ውስጥ ያስገቧት እንደሆነ ምናያ ይሆናል። ምክንያቱም ፕሬዚደንቱ የሚያደርጉትን እንግዲህ ይለዋወጣል በየቀኑ ግን ከገፉበት እንደሚሉት ከቆሙ ማለት ነው። ሌላው ኢትዮጵያ አቋም ነው። ኢትዮጵያም ራሷ ግልጽ የሆነ የአፍሪካ ቀንድ ሀገሮች በሙሉ ግልጽ አቋም ወስደዋል ከደቡብ ሱዳን በስተቀረ። ኢትዮጵያም ራሷ እንግዲህ ታይትሮፕ ይባላል ባላንሷን ጠብቃ የምትሄድበት ሁኔታ ነው። ምን ይደርስባታል የሚለውን ነገር ወደፊት የሚታይ ይሆናል። ነገር ግን ኢትዮጵያም ቁልፍ ሀገር ናት ለምዕራቡ ዓለም ቴሮሪዝሙ በመዋጋት ለአሜሪካም በሶማሊያም ስታቢሊቲ ለመፍጠር የምታደርገው አስተዋጽኦ። ሌላ ማሊ ነው። በጣም እንትን ያለኝ ድምፅ ማቀብ ያደርጉ ያደንቀኝ ነበር ግን ድጋፍ ሰጥተዋል። ማሊ በአሁኑ ወቅት ይሄ ነው የማይባል ትርምስ ውስጥ ያለች ሀገር ናት። ማሊ ውስጥ እንዲሁ ደግሞ የዩናይትድ ኔሽን ፒስኪፒንግ ሚሽን አለ በሚኒስማ እንደገና ቴሮሪዝም በሰሜን ሀይል አለ የአልካይዳ እና በተለይ የአይሲስ ኤሌመንቶች ቅርንጫፎች ቴሮሪስቶች ብዙ አካባቢ አሉ። ጂ5ዎችም ይንቀሳቀሳሉ። ይሄ ሁሉ ተዳምሮ ማሊ ሪስክ በመውሰድ አቋሟን ግልጽ አድርጋለች። እንግዲህ የአሜሪካ አስተዋጽኦ በኢንቴሊጀንስ በገንዘብ ከአውሮፓውያኖቹ ጋር ማይተናነስ ነው። እንግዲህ እሱንም ወደፊት በተግባር እንግዲህ የሚታይ ይሆናል የማሊ ሁኔታ ማለት ነው። ሌላ ሪስክ ወስዶ ድምፅ የሰጠ ናይጄሪያ ነው። ያው ትልቁ ሀገር ነው ከአፍሪካ በኢኮኖሚም ሆነ በህዝብ ብዛት ናይጄሪያ ቦኮ ሀራምን ለመዋጋት ከአውሮፓውያኖች ብቻ ሳይሆን በተለይ ከአሜሪካ ኢንቴሊጀንስ በሳተላይት በኢንፎርሜሽን በመረጃ ቦኮ ሀራምን ለመዋጋት ይሄ ነው የማይባል ድጋፍ ከአሜሪካ ይደረጋል። አሁን እንግዲህ ምን ሊያደርጉ ነው የሚሰውየ ሚስተር ትራምፕ የሚሉትን እንግዲህ ተግባራዊ የሚያደርጉ ከሆነ የአሜሪካን ብሔራዊ ጥቅም እንደ ሎንግ ረን ይጎዳል። ነገር ግን ሊከለክሉ ነው ይሄ ኢንፎርሜሽን መረጃውን እየቀነሱም ሊዘጉት ነው የድሮውን ሁሉ አጠቃቀም በማሊም በናይጄሪያም አለ ምን አይነት እርምጃ ሊወስዱ ነው የሚለው እናያለን። ሌላ ያደነኩት ደቡብ አፍሪካ ግልጽ ነው፣ ግልጽ አቋም አላቸው። የኤንሲ መንግስት የታወቀ ነው። ደቡብ ኮሪያ ነው። ደቡብ ኮሪያ እንደምናውቀው አሁን ከሰሜን ኮሪያ ጋር በጣም ጥብቅ የሆነ ቴንሽን ውስጥ አሉ። እንደምታውቀው ከደቡብ ኮሪያና ሰሜን ኮሪያ ደቡብ ኮሪያኖችም የራሳቸውን አቋም አስምረዋል። እሱም አይ እኛ ፍትህን በተመሰረተ ሁኔታ ይሄ ነገር ኢየሩሳሌምን በተመለከተ ትክክል አይደለም በሚል አሁን ለቀረበው ሬዞሉሽን ድጋፋቸውን ሰጥተዋል። ከላቲን አሜሪካ በወስድልን ኒካራጓ ነው። ሌላ የሚደነቅ ሬዥም መንግስት ኢራክ ነው። ኢራክ እንግዲህ አሜሪካ ስንት ሚሊዮን ቢሊዮን ዶላር ያፈሰሰችበት ሀገር ነው። ሳዳም ሁሴንን በማስወገድ ሆነ እዛ በመቆየት አሁን ያለውን መንግስትም በእግሩ እንዲቆም በማገዝ
በእርዳታም ወታደራዊ እርዳታም ቢሆን አንደኛው እኮ የዩናይትድ ስቴትስ ተጠቃሚ ኢራቅ ነች።
በጣም ብዙ ወታደራዊ ይፈሳል በቢሊዮን አሁንም አሉ። እና ኢራቅ መንግስት ራሱ ይሄ ሁሉ እንዳለ ሆኖ እንግዲህ ታይ ምን ያህል ትልቅ ሪስክ እንደወሰዱ ማለቴ ነው። ማለት ምንድን ነው እንግዲህ አሁን ዶናልድ ትራምፕ በመስመር አሰመሩ ወይ የውላችሁ ነገር ከእኔ ጋር ካልቆማችሁ ካሁን በኋላ የሚደረገውን ድጋፍ ሁሉ አላደርግም ይላሉ። ይሄ እንግዲህ ሁለት አይነት ድጋፍ ነው። በዩኤን የሚደረ የነበረ ድጋፍ አለ። ከዩኤን ውጪ ደግሞ ባላተራል ግንኙነት ይካሄዳል። እና እነዚህ ሀገር እንደው አድማጮች ላለማሰልቸት በዚህ መልክ ብናያውጥሩ ነው ለማለት ነው።
ዶክተር ብሩክ ለመሆኑ ተአቅቦንና በስብሰባው ላይ አለመገኘትን እንዴት ነው የሚገመግሙት? እንደው ባጭሩ ሊያዩልኝ ከቻሉ። መቼም መደገፍና መቃወም ግልጽ ነገሮች ናቸው። ተአቅቦና ከስብሰባ መቅረት ማለት ምን ማለት ናቸው?
ሁለቱም ይሄ ነው የማይባል አቋም መውሰድ እንዳልፈልጉ ያሳያል። ቶታሊ አለመገኘት ፈሪም በለው ኮንሲኮንሱን ሞር በመፍራት በዛኛው ጫፍ ላይ አስቀምጠዋለሁ። ድምፅ ማቀብ ግን ሳይደበቁ ፊት ለፊት እዛው አዳራሾች ተገኝተው ይሄ ጉዳይ አላማረኝም እምቢም እሺም አልልም፣ ግን የራሴ ምክንያት አለኝ ማልደግፍበት ማልቃወምበት፣ ስለዚህ ድምፅ ማቀፍ አደርጋለሁ የሚል አቋም ወስዷል። ለምሳሌ እንዲ በምሳሌ ብናስደግፍ አቶ ሰለሞን ጥሩ ይሆናል። ማ ሀገር እንደማሳቡ ሰው ልበል። ለምሳሌ ከአፍሪካ ሀገር መቼም ስለ አፍሪካ ነው እና አድማጮችም ሀገራችን ሰዎች ኢትዮጵያ ጎኖች ናቸው እና 35 ሀገሮች ድምፅ ማቀፍ ሰጥተዋል አይደለም አቶ ሰለሞን? ከዛ ውስጥ 8ቱ የአፍሪካ ሀገሮች ናቸው እኔ በዝርዝር እንዳየሁት። ከዛ ውስጥ በመርጥልህ ለምሳሌ ደቡብ ሱዳን። የደቡብ ሱዳን አይገርመኝም። ደቡብ ሱዳን አሁን ድምፅ ማቀብ የወሰዱበት ምክንያት አቋማቸውን ያለው መንግስት አለመረጋጋት፣ የዩናይትድ ኔሽን ደግሞ ደቡብ ሱዳን ውስጥ እንደምናውቀው እሚስ አለ። እንደገና ደግሞ አብዬ ደግሞ ያልተፈታ ጉዳይ አለ። ግን ሞር እሚስ እሚስን በተመለከተ 1.071 ቢሊዮን ዶላር ነው ባጀት የተያዘው። ቅድም በሌላ መልኩ የኮንጎና ሴንትራል አፍሪካን አቅርብ ያለው ምሳሌ ደቡብ ሱዳንን ስትወስድ አሁንም አንበሳውን ድርሻ ማን ይመስልሃል አስተዋጽኦ የሚያደርገው? ኮንትሪቢሽን የአሜሪካ መንግስትና ያው አውሮፓ ህብረት፣ ጀርመን፣ ፈረንሳይ፣ ጃፓን በተናጠል ደግሞ እንደሚችሉት አቅም የሚሰጡት ሁኔታ ይሆናል። ስለዚህ ደቡብ ሱዳን እንደዛ ቢያደርጉ አይደንቀኝም። ምን ያሰኘኛል ድምፅ ማቀፍ ሲሰጡ አንድ ፕሪንሲፕል የሆነ እርምጃ ውሳኔ እንደሆነ ነው የሚያሳይ። ይሄ ተጽዕኖ ባይኖርባቸው እርግጠኛ ነኝ አቋማቸው ግልጽ ይሆን ነበር። አሁን ግን ግልጽ ማድረግ ያልቻሉበት ያልፈለጉበት ምክንያት የሀገራቸውን ሁኔታ ህልውና ውስጥ ወስደው በጣም እንደ ሌሎቹ ደፋር ሆነው የምታደርጉንን አድርጉ ወደማወስዳቸው እርምጃ ጃ እንዳይሄዱ ነው የሚያሳይ። ካነሳን አይቀር ሌሎቹ ማላዊ፣ ሎሶቶ፣ ኢኳቶሪያል ጊኒ፣ ቤኒን፣ ካሜሩን ናቸው። ይህን ያህል ጉሉ የሆነ ምክንያታቸው እንኳን በግልጽ እንግዲህ በዝርዝር ካላወጡት ያን ያህል ትንሚል ጉልህ የሚሆን አይመስለኝም። ነገር ግን ለየት የሚያደርጉ ሁለት ሀገሮች ናቸው አቶ ሰለሞን ድምፅ ማቀብ የሰጡ ከአፍሪካ፣ እነሱም ሩዋንዳና ኡጋንዳ ናቸው። እኔ ራሴ በአግርሞት ነው ያየሁት ይህንን ጉዳይ በተመለከተ። ምክንያቱም ሩዋንዳ ምን በመሰለ ፕሬሽር ላይ ሆነው ነው ለምሳሌ ከአሜሪካ ይሄ ተጽዕኖ ይደርስብናል፣ ኡጋንዳን ብትሆን ከአሜሪካ ይሄ ይቀርብናል ብለው እንደ ሌሎቹ ከእነሱ በባሰ ሁኔታ ላይ ካሉ ሀገሮች ጋር ስናወዳድራቸው ከእነሱ በባሰ ሁኔታ ላይ ያሉት ቋሚ ግልጽ የሆነ እርምጃ ደፋር የክብር ጉዳይም የእምቢተኝነትም እርምጃ ሲያሳዩ፣ ኡጋንዳና ሩዋንዳ ግን በምን የተነሳ ነው የሚለው እንደው ማብራሪያ ወደፊት ራሱን የቻለ ክትትል የሚያስፈልገው ይመስለኝ። ከቀሩት 21 ዴሊጌሽኖቹ አንዳንዶቹም በገንዘብ አቅም ድክመት እንደሆነም የታወቀ ነው። ስለ አንዳንዶቹ ደካማ ሀገሮች ናቸው። ስለዚህ ይህንንም ነጥብ ለማሰር እፈልጋለሁ።
ምናልባት ዩጋንዳን የመሰለ ሀገር በምንመለከትበት ጊዜ ከዩናይትድ ስቴትስ ጋር ባላቸው ግንኙነት ወይም ዋሽንግተንን ለማስከፋት ለማስደሰት ሳይሆን ከእስራኤል ከራሷም ጋር ባላቸው ግንኙነት ምክንያት ሊሆን ይችላል አንዳንድ እርምጃዎችን የሚወስዱት። ባለፈው ያነሳ ነው የፍትህና የጥቅም ጉዳይ ሚዛን ላይ ሲቀመጥ የትኛውን ነው የትኛው ሀገር የሚያነሳውም ከሚል ሊሆን ይችላል። እና በተለይ በዩጋንዳና በዮዌሪ ሙሴቪኒና በቤንጃሚን ኔታንያሁ መካከል ትንሽ ሞቅ ያለ ግንኙነት ያለ ይመስላል።
ጥሩ ነጥብ አመጣ። ልክ ነው። የእስራኤል ፋክተሮች እናስገባ፣ ኡጋንዳና ሩዋንዳ ኢንቴሊጀንስ ሚሊተሪ ትሬኒንግ የመሳሰሉትን ቀረብ ያለ ግንኙነት ከእስራኤል ጋር አላቸው። ግን እስቲ ኢትዮጵያን ደግሞ አስቀምጠው ኢኩዌሽኑ ላይ ማለት የፈለግኩት ምንድን ነው ሞር የሚቀርባት ኢትዮጵያ ይመስለኛል። ሞር ቀረብ ያለች ሀገር፣ ሀያል ሀገር በሚሊተሪም በኢንቴሊጀንሱም በአፍሪካ ቀንድም ምን ያህል ሪስክ እንደምትወስድ ማለት ነው። ማለት እስራኤሎች ይቆጣል አይቆጣው የሚለው ስለዚህ የፕሪንስፕል ጉዳይ መሰለኝ ኢትዮጵያ ውልምት ያለ ነገር ነው። ግን አንድ ሀገር እኮ ወይ ክብሩን ወይ ድህነቱን ወይ ሀብቱ መለየትም እኮ አንድ ነገር ነው። ይሄ እኮ ለታሪክ የሚመዘገብም ነገር ነው አቋም መውሰድ ማለት። እኔ በዛ ነው ማየው እንጂ አንተ ያልከው ነጥብ ቫሊድ ነው። ግን ከእስራኤል ጋር ደግሞ ጠንካራ ግንኙነት ያላቸው ሌሎችም አሉ። ኢትዮጵያን ለአብነት እንደገና አቀርባለሁ። ነገር ግን ያም ሆኖ ቅሉ የመጣው ይምጣ በማለትም ለፍትህ እና ትክክል ነው ብለው ለሚያምንበት ኢትዮጵያ አቋሟን ወስዳለች ማለት ነው የምችለው።
እንግዲህ ፕሬዚደንት ትራምፕ በተደጋጋሚ እስካሁን ድረስ ወደ ስልጣን ከመጡ በኋላ እንደምናያቸው የያዙት አቋም ይግፋም ይልማ ያሉትን የሚያደርጉ ሰው አይነት ይመስላሉ። በዘመቻውም ጊዜ ቃል የገቧቸውን ብዙ ነገሮች በተከታታይ ያደረጓቸው ናቸው። ማንንም ቢንጫጫ ማንንም ቢጮህ ጉዳያቸው የሆኑ ሰው አይደሉም። በአለም አቀፍ ደረጃም በሀገራቸው ውስጥም ቢሆን በእርዳታ ደረጃም ቢሆን ምናልባት የፎከሩትን ሊያደርጉ ይችሉ ይሆናል። ያደርጉት አንደኛ ራሱን ይሄንን ዛቻ እንዴት ነው እርሶ የሚመለከቱት? እንደ አንድ የፖለቲካ ሳይንስ ምሁርና እንደ የዓለም አቀፍ ግንኙነቶች አዋቂም ሰው፣ ሁለተኛ ቢያደርጉት ኢትዮጵያ የምትጎዳው ነገር ይኖራል? ይሄን ሊቀርብኛል የምትለው ነገር ይኖራል?
በጣም ጥሩ ጥያቄ ነው። ሰውየው ልክ ነው። ፕሪካየርስ ናቸው። ለነገሩ አንዳንድም ያሉትን የሚለውጡበት ሁኔታዎች አሉ። ግን ከሞላ
በአብዛኛው ስናይ
ትክክል
መዘርዘር ይቻላል እኮ ምን
እንዳደረገው። አዎ፣ በአብዛኛው ደግፋለሁ የምትለው በአብዛኛው ያሉት ልክ ካፈርኩ አይመልሰኝም ነገር ነው። አንዴት ከተናገሩ በቃ ስህተት ቢሆንም በዛው ግፋ ኮንሲኩዌንስ የፈለገው ግን የሚል አቋም ነው። ያው እንጂ እሱ ደግሞ ራሱን የቻለ ደግሞ ኮንሲኩዌንስ ይዞ ነው።
አሁን እሱ ምንም ሊሆን ይችላል በርግጥ።
ስለዚህ ጥያቄን ይሄን ቁልፍ ጥያቄ ለመመለስ በተባበሩት መንግስታት ነው እና ይሄ ጉዳይ ሆኖ እዛ ላይ እናተኩርና የተባበሩት መንግስታትን ባጀት እንይ። እንግዲህ አሜሪካና ያሁን ያለው ከረር የሚያደርግ መንግስት ትልቁ ደጋግሞ እንኳን ተመርጦ አሁን ሳይመረጡ የሚናገሩት ምን ነበር? ባጀትኛ ታክስፔየርስ መኒ በብዛት እናፈሳለን ከተባበሩት መንግስታት ግን መልሶ የምናገኘው ጥላቻ እና ማያጠግ ውጤት ነው የሚል ደጋግሞ ይናገራሉ። እና ባጀቱ ላይ ስናተኩር የአሜሪካ ድርሻ አመታዊ ድርሻ አሁን የቅርቡን ባነሳ ለአድማጮች 22% ነው አሜሪካ ባጀት የምትሸፍነው። የተባበሩት መንግስታት ባጀት የ2017 $2.6 ቢሊዮን ነው። ከዛ ውስጥ 22% የአሜሪካ ድርሻ ነው። አንደኛ ያረጋታል። $610 ሚሊዮን ነው በየአመቱ አሜሪካ ኮንትሪቢዩት የምታደርገው። እንግዲህ እሱን እንቀንሳለን የሚል ነው። ወዲያው እንግዲህ እንደ ፈጣን እርምጃ የሚወስዱ ከሆነ ይታይ በአንድ ሶስተኛ በሲሶ በአንድ አራተኛው ቢቀንሱ ምን ያህል የተባበሩት መንግስታት ሊያንገዳግድ እንደሚችል ማየት እንችላለን። እንግዲህ መደባዊ ሬጉላር ባጀቱ እንግዲህ ጃፓን አለች፣ ቻይና ሁለተኛ፣ ሶስተኛ፣ ጀርመን አራተኛ፣ ፈረንሳይ እና እንግሊዝ አምስተኛ እና ስድስተኛ እያለ ኢትዮጵያም አስተዋጽኦ ታደርጋለች የአፍሪካ ታዳጊ ሀገሮችን ሳይቀር ማለት ነው። ስለዚህ አንደኛ የሚወስዱት ነገር ምንድን ነው? ሬጉላር ባጀትን አናውንስ ማድረግ ይሄን ያህል እንቀንሳለን። እንኳን በመቶ እንኳን አንድ ስድስተኛውን ቢሉ ይሄ ነው ማይባል ሼክ ያደርጋል የተባበሩት መንግስታትን። በጣም ትንሽ ገፋም ወይም ሊያንገደግደውም ይችላል ማለት የተባበሩት መንግስታት ደግሞ ተሰብስቦ በእያንዳንዱ ፕሮግራም ምን ያህል ገንዘብ መመደብን ይሆናል ኢርማርክ አገናል ምን ያህል መቀነስ አለብን ምን ያህል ደግሞ ከሌላ መተካት አለብን ወደሚለው ይወስዳል። ስለዚህ አንድ እሱ ነው። ሁለተኛ ደጋግሞ ተናግረዋል አምባሳደር ኒኪ ሄሊ ተናግራለች፣ ፒስ ኪፒንግ ሚሽንስ ላይ ነው፣ የሰላም ማስከበር ሚሽኖች ላይ አቶ ሰለሞን። ይሄ ነው ማይባል ዳሜጂንግ የሆነ ውጤት ሊኖረው ይችላል ማለት እሱ ላይ የማተኮረ ሁኔታ አልፎ አልፎ እንሰማለን። ለምሳሌ ይሄ እንደ ስፔሻል ባጀት ከሀገራት በፍላጎት ኮንትሪቢዩት የሚያዋጡት ወጪ ነው። ከዚህ ውስጥ 6.8 ቢሊዮን ነው ለምሳሌ በዓለም ላይ 15 የሰላም ማስከበሪያ ሚሽኖች አሉ። ከዛው 99 በነገራችን ላይ አፍሪካ ውስጥ ናቸው ማለት በማሊ ዌስተርን ሳሃራ አሁንም አለ፣ ዳርፉር አለ፣ ላይቤሪያ አሁንም አልተዘጋም፣ ኮት ዲቯር አሁንም አለ፣ ዲአርሲ ቅድም ያነሳሁት፣ ሳውት ሱዳን ቅድም ያነሳሁት፣ አብዬ አለ። እነዚህ 9 ቀዳም ከ15ቱ 9 አፍሪካ ነው። ከዛ ውጪ 6 ደግሞ ሌሎች አሉ እና ከ6.8 ሚሊዮን ባጀት ነው እስከ ጁን 2018 የተያዙ። ከዛ ውስጥ አንበሳውን ድርሻ አሁንም አሜሪካ አስተዋጽኦ ነው ያደረገው። እሱን እንኳን በ1 ቢሊዮን ቢቀንሱ ይታይ እንግዲህ ከማሊ ከደቡብ ሱዳን ከዲአርሲ ከሴንትራል አፍሪካ ሪፐብሊክ ወታደር መቀነስ ማስወጣት ያ የሰላም ሚሽን ያስቀመጠውን ግብ በፕራዮሪቲ ደረጃ እየቀናነሰ ስኬል ዳውን የማድረግ ሁኔታ ያስከትላል ማለት ነው። ኦር ሌሎች ሀገሮች በቁጭት ተነስተው ለምሳሌ አይ አሜሪካ ጋፕ ብትፈጥርም እኛ እንሞላዋለን፣ እኛ በምንም አይነት አንሸነፍም። ለአሜሪካ ልበል ይሄ ግትር አቋም አሁን ላለው ግትር አቋም ሁሌ እንዲያውም አሜሪካ ወደፊት ይለወጣል ማይቀር ነው። አሁን ግትር አቋም
በአየር ንብረት ጉዳይ ላይ ፈረንሳይ እንደወሰደችው አይነት አቋም ማለት ፈልገው ነው
ማለት አሁን ጀርመኖች፣ ፈረንሳይ፣ እንግሊዝን በተወሰነ መልኩ አውሮፓ ህብረት በአንድ ድምፅ አውሮፓ ህብረት 28 ሀገራት ነው ያሉት። አሁን እንግሊዝ አሁን ወደ መውጣቱ ናት ገና ነው፣ ግን 28 እንግሊዝን ጨምሮ አሁን እነሱ አብዛሃኑ ሀገሮች አቋማቸው ምንድን ነው? እኛ ጃፓን፣ ቻይና ያው ቻይና ኢመርጅ እያደረገች የመጣች ግሎባል ሀይል ናት፣ አለም አቀፍ ሀይል አላት።
አሁን አሜሪካ ዞር ስትልላት ዘው እያለች የምትገባ ሀገር ነች።
የማይቀር ነገር ነው ይሄ የማይቀር ነው። ምክንያቱም ኮርነር ሲሆን ለሀገሮች የክብርም ጉዳይ ይመጣል፣ የእንቢተኝነቱን ጉዳይ ይመጣል። አይሄ እኮ እኛ እኮ ደሃ ሆን እንጂ አፍሪካ ሀገሮችም ሳይቀሩ ሆን እንጂ ክብር አለን የሚለው ነገር ይመጣልና ኢምፓክት የሚያደርጉት እርምጃ የሚወስዱት ሬጉላር ባጀት አንድ፣ ሁለተኛ ፒስ ኪፒንግ ሚሽን አሜሪካ ታርጎን አስተዋጽኦ ስኬል ዳውን የማድረግ ሁኔታ ይታገኛል። በዛ አኳያ የሚሄዱ ይመስለኛል ፕሬዚደንት ትራምፕ።
እና ወደዛ ወደ መጨረሻው ጥያቄ ልሂድና አሁን ኢትዮጵያ ወደ ግማሽ ቢሊዮን ዶላር አካባቢ እርዳታ ታገኛለች። ከዛ ትንሽ ከፍ የሚል ነው በአመት ከዩናይትድ ስቴትስ የምታገኘው። እና ትራምፕ እንዳሉት የበቀል እርምጃዎች ቢወስዱ እና ይሄን እርዳታ ቢያቋርጡ ይሄንን ያህል እንደው ጎልቶ የሚጎዳት ነገር ይኖራል ኢትዮጵያና አሜሪካ ድጋፍ መቅረት?
ይሄ በጣም ጥሩ ጥያቄ ነው። ኢትዮጵያን በተመለከተ በጣም ድጋፍ እናገኛ ዩናይትድ ኔሽን ግን እንደምታውቀው ሲባል ወርልድ ፉድ ፕሮግራም አለ፣ ዩኒሴፍ አለ፣ ስፔሻላይዝድ ኤጀንሲዎች በርካታዎች አሉ። እነሱንም ይጨምራልና ጉዳት አለው። በተለይ
ተዘዋዋሪውን ጉዳት ሳይሆን በቀጥታ ከኢትዮጵያ ጋር ዩናይትድ ስቴትስ ባላት ግንኙነት ምክንያት የምትሰጠው እርዳታ ቢቋረጥ የሚያስፈራት ነገር አለ ወይ ኢትዮጵያ? ይህን ጥያቄ ማነሳው ለምንድን ነው? በብዙ አጋጣሚዎች ከሰብአዊ መብቶች ጥበቃ ጋርም በተያያዘ በምንም በምንም ጉዳይ ዩናይትድ ስቴትስ አቋሟን ትገልጻለች። ብዙ ጊዜ ለኢትዮጵያ የተወካዮች ምክር ቤቱም ብዙ ምስክርነቶችን እማኝነቶችን ያዳምጣል። የኢትዮጵያ መንግስት ግን ይህን ያህል ተጨንቆ ምላሽ ሲሰጥ አናይም ከማስተባበል በስተቀር።
ጥሩ፣ ልክ ነህ።
ምን የሚያጣው ነገር አለ የኢትዮጵያ መንግስት ከዩናይትድ ስቴትስ?
የምናጣው ነገር በተወሰነ መልኩ አለ። ነገር ግን አይ ቲንክ ኢትዮጵያ መንግስት ነው አቋም ስናይ አሁንም ያለውን ሪያሊቲ ስናይ ኦን ዘ ግራውንድ እንደገና እንደ አቅጣጫችንን ወዴት ናቪጌት እያደረግን እንደሆነ ስታይ ወደ ምስራቁ ይሄድ እንደሆነ በግልጽ የታወቀ ነው። ከቻይና ጋር ያለው ግንኙነታችን ይሄ ነው አይባልም። አቶ ሰለሞን ከቻይና ጋር ያለውን ግንኙነት ኢትዮጵያ መንግስት በተጠናከረ ሁኔታ ያስቀጥለዋል ነው የምለው። ከቻይና ጋር አሁን ብዙ የመግባባት ሁኔታ አለ። በወርልድ ባንክ አያትም ለምሳሌ ተጽዕኖ ለማድረግ ቢሞከር ኢትዮጵያ ላይ እና የመሳሰሉት ሀገራት ላይ በቻይና የሚመራ ልበልህ አዲስ የኤዥያን ባንክ አለ። ከእሱ ጋር ጠንካራ ግንኙነትና ወደ አባልነትም ኢትዮጵያም እየገባች እየተራመደች ነው። ያን ያህል አሁን ጥያቄ ለመመለስ ይጎዳናል፣ ግን ያንን ለማስተካከል ያንን ጉዳትን በጥንካሬ ለመለወጥ ከቻይና ጋር ወደ ቻይና ሞር ይገፈትረናል፣ ወደ ቻይና ሞር በጠለቀ ሁኔታ ይወስደናል የሚል መልስ ነው ያለኝ። እዚህ ላይ አንድ ነጥብ ቢጨምር ቢፈቀድልኝ፣ እሱ ምንድን ነው የተባበሩት መንግስታትን ብዙ ጊዜ ሰዎች ዝም ብሎ ተሰብስበው ንትርክ የሚደረግበት ድርጅት አድርገው ይወስዱታል። አዎ ጉዳዩ ጠንካራ እስከሆነ ድረስ እና ግፊት እስካለው ድረስ ንትርክ ደርዝ ባለ ሁኔታ ተገቢ ነው። ምን ጥቅም ይገኝበታል የሚሉ ብዙ ሰዎች አስተያየት ይሰጣሉ። ጥቅሙን ለማሳየት ነው ባጭሩ። ከመናገር እንደ ኢትዮጵያ አይነት የመሳሰሉ ሀገራት ለምሳሌ የእኛ ድርሻ 0.010 ነው። 10,000 ማለት ነው በፐርሰንት አመታዊ ኮንትሪቢሽናችን የምንጠይቀው አባል መዋጫችን $253,000 ገደማ ነው። እንደገና ደግሞ ከእኛ በታች ያሉ ብዙ ሀገሮች አሉ። ለምሳሌ 30 ሀገራት ከእኛ በታች የድሃ ድሃ የሚባሉ ጅቡቲን ጨምሮ ከአፍሪካ ቀንድ 0.001 ነው። ጅቡቲና ኤርትራ ለምሳሌ ከአፍሪካ ቀንድ በአመት የሚጠበቅባቸው አመታዊ አበል መዋጮ $25,300 ነው። ይታይ የአንድ መኪና ሂሳብ ነው። $25,300 ነው። ይህን ማየትና ቬሪፋይ ማድረግ ይቻላል። እንግዲህ ጭብጦ ይዘህ እነዚህ ደሀ ሀገሮች ኢትዮጵያን ጨምሮ ከተባበሩት መንግስታት የሚገኘው ጠቀሜታ የትየለሌ ነው ለማለት ይሄ ነው አይባልም። በፕሮጀክት በኤክስፐርት በብዙ ፕሮግራም ማስፈጸሚያ በጸጥታው ራሱ ለምሳሌ በኢኮኖሚን ሶሻል ዩኤንዲፒው እንደገና በፒስ እና ሴኪሪቲ አሁን ሱዳን የምታገኘው ጥቅም ከመፍረስ አንድ ሀገር ማሊ ከሰንትራል አፍሪካ ሪፐብሊክ ዲአርሲ ፒስ ኪፒንግ ሚሽን በመኖሩ ነው አትሊስት ያ ሀገር ሀገር ሆኖ ሊቀጥል የሚችለው እና ጠቀሜታው ይሄ ነው አይባልም እና ይህን ነው ማስመር ፈልግበት። የተባበሩት መንግስታት እስቲ እናስበው ቆመ ብለን አንድ ቀንም ያለፈው አመትም አይተን እንደተነጋገር ይመስለኛል። ዛሬ ባይኖር ምንድን ነው ቫኪዩም የሚፈጠረው ማሰብ ነው። ለዓለም አቀፍ ሰላም ፒስ እና ስታቢሊቲ እና ሴኪሪቲ ምን መጥፎ አሉታዊ ነገር ያመጣል ነው። ስለዚህ መኖሩ ይመረጣል። ሲኖር ግን አሁንም ለማሰር መፈለገው አሜሪካ ብትኖር ተገቢ ነው። አሜሪካ የነቃና ፖዚቲቭ ሚና ብትጫወት ግሩም ነው፣ እንደ ጉልበቷና እንደ ጡንቻዋና እንደ ማሰሏ። ግን ያ ደግሞ ካልሆነ ቸም ዲሞክራቲክ ሀገር ነውና የተበረከተ መንግስት ይመጣል ይሄዳል። ቀኑን ጠብቆ ደግሞ አሜሪካ እንደተለመደው በሙሉ ልቧ በጉልበትና በማፍጠርና በፍቅጫ ሳይሆን አቶ ሰለሞን በሙሉ ልቧ በበጎ በፍቅር ሰው የሚወደደው በፍቅር ነው እና በእንትን በጉጥጫ አይደለም እና ወደዛ ደግሞ የምትመለስበት ቀን ደግሞ የተለመደ ነው። 3 አመት 4 አመት ግፍ አይል እንደገና ቢመረጡ የዛሬ 6 አመት ተኩል 7 አመት ነው ያኔ አሜሪካ እንግዲህ እንደተሰበረ ቻይና ልበልህ የስብርባሪዋን አፍሪካ
ሲኒ ለማለት ነው ቻይና በዚያ ሀገር አባባል
አዎ ቻይና በትክክል የተፈረካከሰውን ሰብስባ እንደገና ደግሞ ወደ የሰው ልጅ ሁሉ ወደሚገኝበትና በአንድ ድምጽ አትሊስት አንድ ባለው ድርጅት ገብታ የነቃ ተሳትፏን እና ገንቢ የሆነ ተሳትፏን እንደምታደርግ ትርጥር የለኝም ለማለት ነው እና አመሰግናለሁ አቶ ሰለሞን።
በጣም በጣም አመሰግናለሁ ፕሮፌሰር ብሩክ እግዚአብሔር ይስጥልኝ።
ደህና ማለላ
ደህና ምሽት
ደህና ምሽት።